የዲደብሊው ዜና።
ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ። የፌደራል ከፍተኛ ፍርድ ቤት ልደታ ምድብ 3ኛ የጸረ ሽብርና ህገ መንግስታዊ ጉዳዮች ችሎት የክስ ሂደታቸው በፕላዝማ እንዲታይ ተወስኖባቸው የነበሩ በነ ዶክተር ወንዶሰን አሰፋ መዝገብ ስር ያሉ የሽብር ተከሳሾች ጉዳያቸውን በአካል እንዲከታተሉ ዛሬ ብይን ሰጠ። ከዚሁ ጋር ችሎቱ በዛሬው ውለው የጋዜጠኛ ገነት አስማማውና መስከረም አበራ የህክምናን ጉዳይ በሚመለከት ትዕዛዝ እንደሚሰጥ መግለጹን ከተከሳሽ ጠበቆች አንደኛው ጠበቃና የህግ አማካሪ ሶሎሞን ገዛኝ ዛሬ ለዶች ቨለ ተናግረዋል። ሱዳን ውስጥ በተፈጸሙ የሰው አልባ አውሮፕላን ወይም ድሮኖች ጥቃቶች ከጥር እስከ ሚያዝያ ወር ቢያንስ 880 ሰላማዊ ሰዎች መገደላቸውን የተባበሩት መንግስታት ድርጅት አስታወቀ። ይህን መሰሉ ጥቃት የሱዳኑን ግጭት ወደ አዲስ የባሰ ገዳይ ምዕራፍ እየወሰደው ነው ሲልም አስጠነቀቀ። በተባበሩት መንግስታት ድርጅት የአፍሪካ ውክልና እንዲጨምር የታድሶ እርምጃ መወሰድ አለበት ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ አሳሰቡ። ከዚህ ቀደም አፍሪካና ሌሎች ክፍለ ዓለማት በተባበሩት መንግስታት ድርጅት ውክልና እንዲኖራቸው በተደጋጋሚ ጥሪ ሲያቀርቡ የቆዩት ጉተሬሽ ታድሶ አስቸጋሪ ሊሆን እንደሚችል ጠቁመዋል። ዜናው በዝርዝር። የፌደራል ከፍተኛ ፍርድ ቤት ልደታ ምድብ 3ኛ የጸረ ሽብርና ህገ መንግስታዊ ጉዳዮች ችሎት የክስ ሂደታቸው በፕላዝማ እንዲታይ ተወስኖባቸው የነበሩ በነ ዶክተር ወንዶሰን አሰፋ መዝገብ ስር ያሉ የሽብር ተከሳሾች ጉዳያቸውን በአካል እንዲከታተሉ ዛሬ ብይን ሰጠ። ተከሳሾቹ ሂደቱን በርቀት በፕላዝማ ለመከታተል የሚያስችል ሁኔታ አልተፈጠረም በሚል ሲከራከሩ ቆይተዋል። ፍርድ ቤቱ ዳር 8 ቀን 2018 ዓ.ም ምረት ጉዳዩ በፕላዝማ እንዲታይ ብይን የሰጠው አንዳንድ ተከሳሾች የችሎቱን አካሄድ አውከዋል ወይም ረብሸዋል በሚል እንደነበረ ከተከሳሽ ጠበቆች አንደኛው ጠበቃና የህግ አማካሪ ሶሎሞን ገዛኝ ዛሬ ሰኞ ለዶች ቨለ ተናግረዋል። ፍርድ ቤቱ ተከሳሾቹ ጉዳያቸውን በአካል እንዲከታተሉ ዛሬ ብይን የሰጠው ከአቃቤ ህግ ጋር የተከሳሽ ጠበቆች ካደረጉት ክርክር በኋላ መሆኑን ጠበቃ ሶሎሞን ተናግረዋል።
ከአቃቢ ጋር ክርክር ካረግን በኋላ ለዛሬ ለብይን ተቀጥሮ ነበር። በፕላዝማ መሆን አለበት እሱ የለበት የሚለው። ስለዚህ ዛሬ ችሎቱ ብይን ሰጥቷል። የተከሰሱበትን የክስ ድንጋጌ ክብደት በማየት ተከሳሾቹ በፕላዝማ ሳይሆን በአካል ቀርበው እንዲከላከሉ በማለት ብይን ሰጥቶ ይህንንም ለማድረግ ከሰኔ 22 እስከ ሐምሌ 10 ድረስ ቀጠሮ ሰጥቷል።
ከዚሁ ጋር ችሎቱ በዛሬው ውለው የጋዜጠኛ ገነት አስማማውና መስከረም አበራ የህክምናን ጉዳይ በሚመለከት ትዕዛዝ እንደሚሰጥ መግለጹን ጠበቃው ተናግረዋል። ከዚህ በፊት በነ አቶ ዮሐንስ በዋያለው መዝገብ የተሰየመው ችሎት ደግሞ አቶ ዮሐንስን ዘልፈዋል የተባሉ የቅሊንጦ ማረሚያ ቤት ጥበቃ አባል ላይ የተሰጠውን ትዕዛዝም ነግረውናል።
በተከፈቱ ዮሐንስ በኋላም ሌሎም ተከሳሾችም የማረሚያ ቤቱ የጥበቃ ክፍል ኃላፊ የሆኑት ኢንስፔክተር ድሪባ ሰንበቶን በተመለከተ ከዚህ በፊት አቤቱታ አቅርቦ ነበረ። እነሱን ቤተሰቦቻቸውንም ሆነ የአማራ ሕዝብም ዘልፈዋል፣ ተገቢ ያልሆነ ነገር ተናግረዋል በሚል ለችሎቱ አቅርቦ ይህ ምርመራ እንዲደረግ ብሎ ትዕዛዝ ሰጥቶ ነበር ለፌዴራል ፖሊስ። በሉትም የፌዴራል ፖሊስ ቀርቦ ማረሚያ ቤት በመሄድ የተከሳሾችን ቃል በመቀበል የከሳሽንም ቃል በመቀበል ምስክሮችን አሰባስቦ የጨረሰና ውሳኔ ለአቃቤ ሕግ ያስተላለፈ መሆኑ በችሎት ገልጿል። ከዛ ውጭ የኢትዮጵያ ሰብአዊ መብት ኮሚሽን ምርመራ እንዲደረግ ባለው መሰረት ያው የፌደራል ፖሊስ ምርመራ እያደረገ እና ይህንም ውጤቱን በሚቀጥለው ቀጠሮ አቀርባለሁ በሚል ነው በዚህ ችሎት የተጠናቀቀው።
በሌላ በኩል ጠበቃ ሰሎሞን ገዛኝ እንዳሉት በነ ዶክተር ወንዶሰን አሰፋ መዝገብ ስር ሆነው አባ ሳሙኤል በሚባለው ማረሚያ ቤት የሚገኙ ተከሳሾች የውሃ እጥረት ያረፉበት ህንፃ ምቹ አለመሆንና ከጠበቃ ጋር መገናኘት መከልከልን ጠቅሰው ከፍተኛ ሰብአዊ ጥሰት እየደረሰባቸው መሆኑን ለችሎቱ ገልጸዋል ሲሉ ለዶቼ ቬለ መናገራቸውን ሶሎሞን ሙጬ ከአዲስ አበባ ዘግቧል። ሱዳን ውስጥ በዚህ ዓመት ከጥር ወር ወዲህ በተፈጸሙ የሰው አልባ አውሮፕላን ወይንም ድሮኖች ጥቃቶች ቢያንስ 880 ሰላማዊ ሰዎች መገደላቸውን የተባበሩት መንግስታት ድርጅት አስታወቀ። የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳይ ቢሮ ይህም ከጥር እስከ ሚያዝያ ውስጥ በሀገሪቱ ከደረሱት የሰላማዊ ሰዎች ግድያዎች ከ80 በመቶ በላይ መሆኑን ገልጿል። ድርጅቱ ይህን መሰሉ ጥቃትም የሱዳኑን ግጭት ወደ አዲስ የባሰ ገዳይ ምዕራፍ እየወሰደው ነው ሲልም አስጠንቅቋል። ከዛሬ 3 ዓመት አንስቶ የሱዳን ጦርና ፈጥኖ ደራሹ ኃይል በሚያካሄዱት ጦርነት የሚፈጽሙት የድሮን ጥቃቶች ከቅርብ ወራት ወዲህ ተባብሰው ቀጥለዋል። በዚህ ጊዜ ውስጥ ቢያንስ 880 ሰላማዊ ሰዎች በድሮን ጥቃት መገደላቸውን ያሳወቁት የድርጅቱ ዋና ኃላፊ ፎልከር ቱርክ በታጠቁ ድሮኖች የሚፈጸሙ ጥቃቶች አሁን የሰላማዊ ሰዎች ግድያ አበይት ምክንያቶች ሆነዋል ብለዋል። ቢሮው እንዳሳወቀው ከመካከላቸው ባለፈው ሳምንት አርብ በደቡብ ኮርዶፋንና በሰሜን ኮርዶፋን የተፈጸሙ 26 ሰዎች የተገደሉባቸውና ሌሎች በርካቶች የቆሰሉባቸው የድሮን ጥቃቶች ይገኙበታል። በቢሮው መረጃ መሰረት የገበያ ስፍራዎች በተደጋጋሚ የድሮን ጥቃቶች ኢላማ ናቸው። ባለፉት 4 ወራት እንኳን ቢያንስ በ28 ገበያዎች ላይ የድሮን ጥቃቶች መድረሳቸውን የገለጸው ቢሮ የጤና ተቋማት ላይም ቢያንስ 12 ጊዜ ጥቃት ተፈጽሞባቸዋል ብሏል። ከ30 በላይ የአፍሪካ ሀገራት መሪዎችና የፈረንሳይ ፕሬዝዳንት ኢማኑኤል ማክሮ የተገኙበት አፍሪካ ወደፊት የተሰኘው የምጣኔ ሀብት ጉባኤ ዛሬ ናይሮቢ ኬንያ ውስጥ ተጀምሯል። ጉባኤው በተለያየ ዘርፍ በአፍሪካ የፈረንሳይን አጋርነት ለማስፋፋትና የኢንቨስትመንት ስምምነቶችን ለማረጋገጥ ያለመ መሆኑ ተገልጿል። ማክሮ በናይሮቢ ዩኒቨርሲቲ ባደረጉት ንግግር እርዳታን በኢኮኖሚያዊ እድሎች በመተካት አፍሪካ ይበልጥ ሉዓላዊ እንድትሆን ውረታ እንደሚያስፈልግ አሳስበዋል። ከዚህ ቀደም የአውሮፓ መሪዎች ለአፍሪካ መሪዎች የሚያስፈልጋቸውን ይነግሯቸው እንደነበር ገልጸው አሁን ግን ይህ አፍሪካ መስማት የምትፈልገው ነገር እንዳይደለ ተናግረዋል። አውሮፓና አፍሪካ የራሳችንን የጋራ ስልት የመገንባት የጋራ ትግል አለን ብለው እንደሚያስቡ የተናገሩት ማክሮ ጠንክሮ ለመውጣትም ይህንኑ በጋራ እንዲገነቡ አሳስበዋል። ከቀድሞ ቅኝ ግዛቶቿ የምዕራብ አፍሪካ አገራት ጋር የነበራት ጥብቅ ግንኙነት አሁን የቀዘቀዘባት ፈረንሳይ ከእንግሊዘኛ ተናጋሪ የአፍሪካ ሀገራት ጋር ጉባኤ ስትቀመጥ የዛሬው የመጀመሪያው ነው። አንዳንድ የፈረንሳይኛ ተናጋሪ የምዕራብ አፍሪካ ሀገራት መሪዎች ከፈረንሳይ ጋር የነበራቸውን የጸጥታና የንግድ ግንኙነቶች እንዳቋረጡ ነው። ይህ ዶይቼ ቬለ ዲደብሊው ነው። በተባበሩት መንግስታት ድርጅት የአፍሪቃ ውክልና እንዲጨምር ድርጅታቸው የተሃድሶ እርምጃ መውሰድ አለበት ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ጥሪ ያቀረቡ። ጉተሬሽ ዛሬ ኬንያ ውስጥ እንደተናገሩት ዓለምን ከዛሬ 80 ዓመት በፊት እንደነበረችው መመልከት ቀርቶ የአሁኒቷን ዓለም የሚያንጸባርቁ ዓለም አቀፍ ተቋማት እንዲኖሩ ጥልቅ ተሃድሶች ያስፈልጉናል ብለዋል። ጉተሬሽ ከዚህ ቀደም አፍሪካና ሌሎች ክፍለ ዓለማት በተባበሩት መንግስታት ድርጅት ውክልና እንዲኖራቸው በተደጋጋሚ ጥሪ ሲያቀርቡ የነበረ ቢሆንም ይህ ጥያቄ 5ቱ ቋሚ የጸጥታው ምክር ቤት አባላት ብሪታንያ፣ ቻይና፣ ፈረንሳይ፣ ሩሲያና ዩናይትድ ስቴትስ ያላቸውን ኃይል ለመቀነስ እንዲስማሙ ስለሚያስገድድ ብዙም እድገት አላሳየም። ታድሶ እንዴት ገቢራዊ ሊሆን እንደሚችል የፈረንሳይ ዜና አገልግሎት ኤኤፍፒ የጠየቃቸው ጉተሬሽ አስቸጋሪ ሊሆን እንደሚችል ጠቁሞ ሆኖም ትክክለኛውን አቅጣጫ የያዙ አንዳንድ እርምጃዎች እንዳሉ ተናግረዋል። ከመካከላቸው እንደ የዘር ማጥፋት ባሉ ከባድ ሁኔታዎች ውስጥ የጸጥታው ምክር ቤት ቋሚ አባላት ድምፅን በድምፅ የመሻር መብት አጠቃቀምን ለመገደብ ብሪታንያና ፈረንሳይ የሚያደርጉትን ጥረት ጠቁመዋል። ጉተሬሽ የዓለምን ሰላምና ደህንነት ለማስጠበቅ እጅግ በጣም አስቸጋሪ በሆነበት በዚህ ወቅት ላይ ውጤታማ የጸጥታ ምክር ቤት ያስፈልገናል ብለዋል። ኢራንና ዩናይትድ ስቴትስ ጦርነቱን እንዴት ማቆም እንደሚችሉ እንደገና አለመግባባት ውስጥ ገብተዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ኢራን ጦርነቱን ለማስቆም ያወጣችውን እቅድ ፍጹም ተቀባይነት የሌለው ሲሉ ትናንት አጣጥለዋል። ትራምፕ ውድቅ ያደረጉት ኢራን በፓኪስታን በኩል ያቀረበችው የሰላም እቅድ በሁሉም ግንባሮች የተከፈቱት ጦርነቶች እንዲቆሙና ዩናይትድ ስቴትስ በጦርነቱ ለደረሱ ጉዳቶች ካሳ እንድትከፍል የሚጠይቅ ነው። የኢራን የሰላም እቅድ በሆርሙዝ ባህረ ሰላጤ የኢራን ሙሉ ሉዓላዊነት እውቅና እንዲሰጠው፣ አሜሪካ በኢራን ወደቦች ላይ የጣለችው እገዳ እንዲነሳ ይጠይቃል። የተያዙ የኢራን ንብረቶች እንዲለቀቁ፣ ወደፊት ኢራን ላይ ጥቃት እንደማይፈ እንዲፈጸም ዋስትና እንዲሰጣትም ጠይቃለች። በአንጻሩ ዩናይትድ ስቴትስ ለኢራን ያቀረበችውን የሰላም እቅድ የኢራን መገናኛ ብዙሃን በኃይል እጅ ለማሰጠት የሚካሄድ ሙከራ በማለት ውድቅ አድርገውታል። ትራምፕ ለኢራን ያቀረቡትን ጥያቄም ከልክ ያለፈ ሲሉ ተችተዋል። የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች የዩክሬን ህጻናት ከህግ ውጪ እንዲባረሩና በሩሲያ ለጉዲፈቻ እንዲሰጡ በማድረግ ተጠያቂ ባላቸው 16 ግለሰቦችና 7 ድርጅቶች ላይ ማዕቀብ መጣላቸውን የህብረቱ ኮሚሽን አስታወቀ። ኮሚሽኑ ዛሬ ባወጣው መግለጫ እርምጃው በዩክሬን ህጻናት ላይ ለተፈጸመው ስልታዊ ላለው ህገወጥ ጥረዛ፣ በኃይል ማዛወር፣ የእምነትና ወታደራዊ ትምህርቶችን ጨምሮ የግዳጅ ውህደት፣ ህገወጥ ጉድፈቻ እንዲሁም ወደ ሩሲያ ፌዴሬሽንና ለጊዜው ወደ ተያዙ ግዛቶች ማባረርን በተመለከተ ተጠያቂ ባላቸው ላይ ያተኮረ መሆኑን አስታውቋል። ማዕቀቦቹ ተጠያቂ የተባሉት ግለሰቦችና ድርጅቶች ንብረቶች በአውሮፓ ህብረት አባል ሀገራት ውስጥ እንዳይንቀሳቀሱና ግለሰቦቹ ላይም የመግቢያ እገዳ የሚጥሉ ናቸው። የአውሮፓ ህብረት ኮሚሽን እንደሚለው ከተጀመረ 4 ዓመት ባለፈው የሩሲያ ዩክሬን ጦርነት ወቅት ከ20,000 በላይ ዩክሬናውያን ህጻናት ወደ ሩሲያ ወይንም ሩሲያ ወደ ያዘቻቸው ግዛቶች ተወስደዋል። በግዳጅ ማንነታቸውንና ዜግነታቸውን እንዲቀይሩም በጉዲፈቻ እንዲሰጡም ተደርጓል። ይህ ዶቼ ቬለ DW ነው። ከዶቼ ቬለ ዜናውን ለማብቃት እንሆ ዋና ዋና ርዕሶቹ። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 3ኛ የጸረ ሽብርና ህገ መንግስታዊ ጉዳዮች ችሎት የክስ ሂደታቸው በፕላዝማ እንዲታይ ተወስኖባቸው የነበሩ በነ ዶክተር ወንድወሰን አሰፋ መዝገብ ስር ያሉ የሽብር ተከሳሾች ጉዳያቸውን በአካል እንዲከታተሉ ዛሬ ብይን ሰጠ። ሱዳን ውስጥ በተፈጸሙ የሰው አልባ አውሮፕላን ወይም ድሮኖች ጥቃቶች ከጥር እስከ ሚያዝያ ወር ቢያንስ 880 ሰላማዊ ሰዎች መገደላቸውን የተባበሩት መንግስታት ድርጅት አስታወቀ። በተባበሩት መንግስታት ድርጅት የአፍሪቃ ውክልና እንዲጨምር የታድሶ እርምጃ መወሰድ አለበት ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አሳሰቡ። ዜናው በዚሁ አበቃ።